የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። ከአትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ዛሬ ጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል።
ኮሚሽን ተዋጽ መላሰር ያለው ቆዳ ቀርቶ የአውሮፕላኑን ብረታብረት በጣም ሊገደልና ብዙ የተበታተለ ነው ብሎ ነው የነገሩኝ። የጠብቀው ነገር የለም። ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣውት አስራት ለማድረግ ኢትዮጵያ ኖራ በአርባቶ ጠጋበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ሲቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድ ይህን ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝ። በብዛት
ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸውን እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነው በረራ ቁጥር ET302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ቢሾፍቱ አካባቢ ወደቀውን 737 ማክስ 8 አደጋን ተከትሎ የተጠናቀቀ ዘገባ ይሆናል። እግዚአብሔር ሰጠ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሀዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናውት። ጽዮን ግርማ አባላለሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት።
አመሰግናለሁ በጣም።
እሺ ዶክተር ጌታቸው ተሰማኖት ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከርሶ ካንደበቶ የት ነው የተወለደው ልጆት? የት ነው የተማረው? እስቲ የልጆትን የህይወት ታሪክ ይንገሩን።
ናይሮቢ ነው የተማረው። ያ የተወለደው እኔ እዚያ አኪም ነበር። እዚያ ነው የተወለደው። የተማረውም እስከ ኤሌቭል ድረስ እንደምታውቀው ብሪትሽ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ከምትሄድ ኢትዮጵያ ሄደ ተማር ብዬ እዚህ ያመጣሁት እና ልጆችም አሉ። ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨረሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን ያደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልከውታል። ጥሩ ውጤት እያዘ ነው የመጣው። ቦይንግ ሄዞ ነበር።
እርሶ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬትም እሰራ ነበር።
ሌሎች ልጆች አሉኝ ብለዋልና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ?
ያሬድ አምስተኛ ልጅ ነው።
ከስንት ልጆች መሃል ማለት ነው?
በጠቅላላው 6 ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
እና 10 አመት ሆኖ አይቀርም። መጀመሪያ 2 አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ 5-6 አመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከ2010 ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ያንግ ነው፣ ገና 30 ባልሞላው 1989 ነው የተወለደ ልጁ ላይ አክቲቬት ፕሮሞሽን ነው።
3 አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። የሱዋሂሊ ቋንቋ፣ አማርኛ፣ እንግሊዝኛ ቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው። ልክ ያው ሱዋሂሊኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪ ነው ኬንያ ውስጥ። የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩት ያው ደግሞ ሱዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት እርስዎ? ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
አዎ፣ ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳት በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም ምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ የተላለም አሉኝ። አዎ፣ እና ትልቅ አደጋ ነው። እኔ የምልሽ የእኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያውያን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል፣ ከጠቅላይ ሚኒስቴሩ ቢሮ፣ ከፕሬዚዳንቱ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህ ለመመስለው ታሪኩ ባጭሩ ነው።
እንግዲህ እንደጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
ያሬድ ቨሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ። ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ 15 የሚሆን የዋና በየሰመስተሩ የሰበሰበው አንድ ቤት ጠቅሎ አንድ ቤት። እንዲያውም ተማሪዎቹ ምን ይሉት ነበር? ሚስተር ፊሽ ይሉት ነበረ። በጣም በስዊሚንግ ጎበዝ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ፣ ሁሉንም አክባሪ እና ትልቁ ደም ትንሽንም ብዙዎቹ ጓደኞች ጠይቀሽ እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ።
እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን ግን እዚህ ስር የምለለት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚጨርሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ሂወዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም፣ አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር እሷም ኤርላይንስ ውስጥ ካብት ያለች ትንብላን አድርገው ነበር። ሳይሆን ቀረ
እጮኛ ነበረው ማለት ነው።
አዎ ነበረው ያንሴ ነበረው
አስተዋውቆት ነበረ ጮኛውን ለቤተሰብ
አዎ ትግሉ አባቷን ማውቃለሁ ከኔ ጋር ነው ለትላንትና ለዚህ መጣው ያለ ነገር ተፈጠረ ይኸውልሽ ያልታሰበ ነገር ነው ምን ማድረግ ይቻላል ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለዋል እና ይህ በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ ሆነው ነገር ይሆናል የሚታይ ይሆናል አይታወቅም በእምነታችን ይሄ ነገር አለ ምጽአተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል እኔ ግን ለጊዜው በጣም አንደበቴ ነው የተነካው አይኖርም በጣም ነው የተመሰሰው እና ልጁ በጣም ክልጅ ነበር ተሁሉ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል እሱ የተለየ ትውልድ ነበር የተለየ ፍጡር ነበር እና እንግዲህ እንደ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ አገለግልም ይባላል ሬ መጣ ስለሆነ እባላለሁ ምንም ኮምፕሌን የማደርገው ነገር
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነው እና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ
ነገር የለም ምክንያቱም እንደሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ፓይለቶቹ ናቸው ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል የሚባለው አለ ነው 10, 15, 30 እና ምንም ነገር የለም እዚያው አፈር ሆነው ደቀዋል የኔ ልጅ ብቻ አይደለም ብዙዎች ህፃናቶች ሁሉ አሉ ሴቶች ልጆች አሉ ብዙ ሀገሮች እንደሰማሽው ሪፖርት ላይ ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ ቤንዚሉን አልተጠቀመም ጭነቱ አለ ሁሉ ሰው አለ በፍጥነት ነው የወደቀው ወደ 1200 ምናምን ኪሎ ሜትር የሚባል አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ ቦታውም አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደ ሰማሁት እንኳን ሴቶ አጽምና ስጋና ቆዳ ቀርቶ የአይሮፕላኑን ብረታ ብረት በጣም ሊገደልቅና ብዙ የተበታተነ ነው ብለው ነው የነገሩኝ የወደቀው ነገር የለም ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያ ሚኖራ በ49 ነበር የተመለስኩት ስለዚህ ምንም የምጠብቀው ነገር የለም እዛ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህን ልጅ ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ሊፈቅዱልኝ እሱ ነው ምኞቴ ሌላ ምኞቴ የለኝ በብዛት እና ልጅ አጥቼዋለሁ የምወድ ማፈቅረው የሚያከብረ ልጅ ነበር የሆነ ሆኖ የመጣውን መቀበል ነው እንዲህ ማለት አትች ያማ ነገር ምንሽ ነገር የለኝ
እግዚአብሔር መጽናናቱን
ማሰራችሁና በማድረጋችሁ ለእኔ ማጽናኛ ነው የሆነ ሆኖ አነጋገሬም መንፈሴም ትንሽ አይምሮዬም ኮንሰንትሬሽንም ተቀንሷል ከና ያለፈው ሁለት ቀን ችግር አለብኝ ማለት ያው ድንጋጤው ምንም ሲደም ብዛቱ ምንም ይዞኛል እና ያሁን ሆኖ እንግዲህ ያው እናንተ ተጣለት ናችሁ ታሪካችንን ካልቸራችሁ የመጣው ቦታ ስለሆናችሁ አሻሽለሽ አቅርቢላት ሌላ ምንም ምንሽ ነገር የለም
በትክክል ነው ያስረዱት እግዚአብሔር ያጽናዎት በሚገባ አስረድተዋል ስለ ልጆ እግዚአብሔር ያጽናዎት በጣም አመሰግናለሁ
እግዚአብሔር ይባርክሽ
አሜን አሜን እግዚአብሔር ያጽናዎት እግዚአብሔር ያጽናዎት የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ አሁን የሚገኙት ናይሮቢ ነው ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጦ እንደሚገኙ ለማወቅ ችለናል። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ላጡ ባልደረቦች ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነ ስርዓት አካሂደዋል። በስነ ስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ 17ቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ቦልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረረ ሀዘን ተጋለጡ ብለዋል። ቆንጅት ታየናት ያነጋገረቻቸው።
አመሰግናለሁ። መቼም እንደዚህ አይነት በጣም አስፈላጊ የሆነ አደጋ እውነት ለመናገር አብረውን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለእኛ አስደንጋጭ ነበረ። መጀመሪያ ወሬውን ስንሰማ ማለት ነው። እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ያለው ኢትዮጵያ ሕዝብ ያለንም ሕዝብ ሁሉ ያዘነበት ከፍተኛ አስፈላጊ አደጋ ነው ማለት እችላለሁ።
አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ፣ አራት ናቸው። እኛ ለስልጠና ወደ ናይሮቢ እኛም ሪጅናል ኦፊሳችን እዚያን ያለ በሪጅናልና በካንትሪ ፕሮግራሙ ማለት በሲያሬስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይህንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያሬስ ዘጠኝ ዓመት ያው በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዷ እሷ ነች። ሌላው ጌትነት አለማየሁ በሙያው እንደዚህ የፕሮኩርመንት ሰው ነው። ብዙ ከቃቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይነኩ ይባላል። እሱም ከቀዝሾች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው። እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንም ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰዓት ውጪ መስራት።
ቤተሰቦች ያሏቸው የተወሰኑቱ እንደምረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም።
ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ ሴት ልጅ። ስንታየው ባለትዳርና የሶስት ልጆች አባት ነው። ሳራም ደግሞ እጮኛ ኖሯት ለማግባት ሀሳብ ላይ የነበረች ቅርብ ጊዜ ነው በተገዛችው I don't know. Askarin do kalqabere tinishin gidi bizi bizi barahalachin ya askarin indo irnachin kawtan bohala tinishin meregagat neger yinoral yemezi yigil iskahun ingidi qabirsin esatin chilal tefetsane yachigral betam bizi yinin tetyanu malatin yemachigir hunita ale indo negit metda tinihit qetoch neberu na nasin I'm going to go to the house. ያ ቢሮዝት ነበር ያው ስታፍ በየቦታው መጥቶን እየደረሰን ድንገት እኔም ስላለ ስራ ነበረን አሙስ ያው እንዲሁ ብንገባም እንደኛ ከውጪ ድርጅቱ ሰራተኛው ተጎድቷል ኢኮሎጂካሊ ብዙ ሊቸገር ይችላል በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው
አማካሪ
ዛሬ ቀኑ ሙሉ
I don't know. ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 አመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ለት ወደርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ህዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን በህር በህረሰቦች ቀርቶ ሁላችሁም ያለም ህዝቦች ይርቹናችሁ ከአፈራት ታልፉን በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚኪንግበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግድ ሀገር የሚባል እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ነው ኦልሞስት ወደ 27 አመት ነው ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ እዚህ ነበረ፣ በፊትም እዚህ ነበረ። እዚህ ቆይቶ ከመለሰ አሁን ደግሞ በተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ነገር የተከሰተው። ይመጣ ያለበት ቀን እሁድም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ፣ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታደርጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ጊዜ ለቅዳሜ በ9 ቆረጥኩለት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አንድ ጦታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው፣ 10 ይመጣል ብለን ጠዋት አነጋግሬው ነበረ ራሴ።
እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም ይጠብቅሻለሁ ግን ከልጁ ጋር ተዋወቃሉ በቃ አሁን ፍተሻው ልጨርሽ ውስጥ እየገባው ነው አለኝ በቃ የመጨረሻ ቃሎች ነበር እየነገረ እንግዲህ ከዛ በኋላ ሆነም እንግዲህ ቸርች ጨርሽ ስመጣ ስወጣ ነው የሰማሁት ማቆም ነገር አልነበረኝ እና ትንሽ ግራም ያጋባል ለመቀበልም ትንሽ የሚከብድ ነበረ ለአእምሮ ትንሽ ይከብዳል ከባስ የአይነት ነው ነገር እግዚአብሔር ካላስቻለ ምንም
በዘጠኝ ያመለጠው ለምን እንደሆነ ጠይቀሽው ነበር?
ዘገየናል ቤት ውስጥ ዘገየመስለኝ ከፈደቻቸው መንገድ ለስከሚደርሱና ሲደርስ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት ቢለምናቸውም እምቢ አሉት ከዛ በቃ ለ10 አስተካከሉለት ስለጧት ከዛ የሚቀጥል ሌላ ፍላይትም ነበር ምሽቱን የሚገርመው እኔ እንዲያውም እሱን ነበር እዛ ሲያናግሩን ታዲያ ቀጥሎ የሚመጣ እኮ ሌላ አለ በሱ ብታስተካክሉለት እናም ስለዚህ የሞከረ ነው ለማንኛውም ማለት እኛ ክስቱ ይዛለች የአባቱ ህድ በኋላ ቆይታ ተውዬ ስጠይቃይ በቃ ለነገ ጠዋት አድርገንለታል አለች ለመሀል እንግዲህ እንደዚህ ሆነ እዛ ለኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም ሰውነት የሚያሳዝን ነገር ነው
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሚሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል በዚህ ውስጥ እኔ ያንን በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለነው የምንሄደው በእውነት እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፍቅርሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም ስለዚህ የኛ ነው የምንለው ነገር የለም ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ እቺን ምኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንን በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀነሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን ነው ያለሙን ሁሉ አንድ ላይ የሆናችሁ ጭነት ብሎ ነው እግዚአብሔር እዚህ ጋር ያሳየን በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻችን ነች ካፈራናልስ በቃ በስጋ ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለኝ እኛ እኔን ያጽናናኝ ትልቁ ነገር ነው ይሄ መጨረሻ አይደለም መለያ ነው ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም ቀጣይ ህይወት አለ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም ይሄ እኔን በጣም አጽናንቶኛል ግን እንደ ስጋ ደግሞ በዚህች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር እንፈልገው ሰሞኑን የምናገረውም ይሄንን ነው ምን አለ በቃ ትምህርት ቢሆነን ብንተው አሁን ይሄድ እንኳን አናቅም እኮ አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚህች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም በዚህች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነ ምሳሌ ትቶ ማለፍ መቻል ይህንን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ህይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያብሩ ነው። መልካም ምሽት በነገው ጉዞ እንገናኛለን።